Laudetur Jesus Christus. It barek Jesus Christus. Ye e Vatican Radio now. ክቡራትና ክቡራን አድማጮቻችን ሰላም። ዝግጅታችን የሚደመጥባቸው ሞገዶችና ሰዓታት እንሆ። ጠዋት ከአንድ ሰዓት እስከ አንድ ሰዓት ተኩል በ7360 ኪሎ ሄርትስ ወይም በ41 ሜትር ባንድ፣ በ11625 ኪሎ ሄርትስ ወይም በ25 ሜትር ባንድ ይተላለፋል። የምሽቱ ዝግጅታችን ከአንድ ሰዓት ተኩል እስከ ሁለት ሰዓት በ13765 ኪሎ ሄርትስ ወይም በ22 ሜትር ባንድ፣ በ15570 ኪሎ ሄርትስ ወይም በ19 ሜትር ባንድ ይተላለፋል። በሮምና አካባቢው የምትገኙ አድማጮች በሮም ሰዓት አቆጣጠር ጠዋት ከ8 ሰዓት እስከ 8 ሰዓት ተኩል፣ ከእኩለ ቀን እስከ እኩለ ቀን ተኩል፣ ማታ ከ11 ሰዓት ተኩል እስከ 12 ሰዓት በኤፍኤም በ103.8 ለመከታተል ትችላላችሁ። ዝግጅታችን አሁን ይጀምራል።
ክቡራትና ክቡራን አድማጮቻችን መልካም እሁድ እንዲሆንላችሁ የተመኘን ለዛሬ እንደወትረው የጳጳሳዊ ኢትዮጵያዊ ኮሌጅ አለቃ ጥቅ ክቡር አባዳዊት ያቀረቡልን አስተንትኖ ይዘንላችሁ ቀርበናል።
በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ባላችሁበትና በመትኖሩበት ስፍራ ሁሉ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ከዳር 7 እስከ ታህሳስ 7 ወይም ደግሞ እስከ ታህሳስ 13 ያለው ያስተምሮ ወቅት ተብሎ የሚጠራው ሲሆን በዚህ ዘመን በመጀመሪያው ሳምንት ይህ የዛሬው ሰንበት ማለት ነው። በዚህ ቀን የምናነበው ቃለ እግዚአብሔር ወሰን የማይበጅለትን የእግዚአብሔርን ቸርነት፣ የእግዚአብሔር ትልቅነት፣ የእግዚአብሔርን አፍቃሪነት፣ ትዕግስቱን የሚያውጅ የዚህን አምላክ መሐሪነቱን የሚያበስር ቃለ እግዚአብሔር ሲሆን ለዚህም ታላቅና አፍቃሪ አባት ለሆነው እግዚአብሔር ልዩ ክብርና ምስጋና የሚቀርብበትም ጊዜ ጭምር ነው። የዛሬ አስተንትኖ መሰረት የሚያደርገው ከሚነበብልን ንባባት በተጨማሪ በምስባኩ እንዲህ የሚለውን የዳዊትን መዝሙር እናገኛለን። የዛሬ መሪ ቃላችን እርሱ ነውና፣ የቀደመውን በደላችንን አታስበብን፣ ምሕረትህ በቶሎ ታግኘን፣ ምሕረትህ ትደረግልን፣ እጅግ ተቸግረናልና ይላል መዝሙር 78 በቅንፍ 79 ቁጥር 8 ላይ። በዛሬው አስተምሯችን እንደ እግዚአብሔር ፍቃድ ትኩረት የምንሰጠው ርዕስ የእግዚአብሔር ይቅርባይነትን፣ ስለ ይቅርታ፣ ስለ ምሕረት ነው። ለዛሬ በመረጥነው ኃይለ ቃል ውስጥ ዘማሪው ዳዊት የቀደመ በደላችንን አታስብብን ይላል። አንዳንድ ትርጉሞች ደግሞ የአባቶቻችንን ኃጢአት በእኛ ላይ አትቁጠርብን ብለው ያስቀምጡታል። ይህን ቃል ልብ ብለን ስናየው ቅዱስ ዳዊት እንደ ሌሎቹ ነቢያት እንደ ራሱን በደል ከሰሩት ሰዎች መካከል አድርጎ ይቆጥራል እንጂ ልክ በአንዳንድ አዲስ ትርጉም እንደምናነበው የቀድሞ አባቶቻችንን በደል፣ የቀድሞ አባቶቻችንን ኃጢአት፣ የቀድሞ አባቶቻችንን መተላለፍ በእኛ ላይ አትቁጠርብን በማለት ራሱን አያገልም ዳዊት። ኃጢአት የሰሩ እነሱ ናቸው፣ በደልን የፈጸሙ እነሱ ናቸው፣ እኔ ምንም አያገባኝም፣ ስራቸው ያውጣቸው በማለት ዞር አላለም። ቅዱስ ዳዊት በቀድሞ ሕይወቱ አልፎ አልፎ ይበድል እንጂ በነሳ ከተመለሰ በኋላ እግዚአብሔርን በንጹህ መንፈስ ያመልክ የነበረ ቅዱስ ነው። ነገር ግን የቀደሙት በበደሉት የቀደሙት በፈጸሙት ኃጢአት እግዚአብሔርን ለህዝቡ የነበረውን ቀናተኛነት ከተፈታተኑ ሰዎች እርሱ ባልነበረበት ስለተከሰቱት አመጻ ሲናገር ይህን ሁሉ አታስብብን ነው ያለው። አታስብብን። ስለዚህም ነው የቀድሞውን በደላቸውን የዚህን ህዝብ በደል ሳይሆን በደላችንን አታስብብን ብሎ ልመናውን በሁሉም ስም ያቀረበው። ቀደምት ነቢያትም ምንም እንኳን የቅድስና ህይወት ይመሩ የነበሩ ቢሆንም በእግዚአብሔር ፍቃድ የሚመላለሱ ሰዎች ቢሆኑም የህዝቡን በደል የህዝቡን ኃጢአት ተካፋዮች ነበሩ። ግን እዚህ ላይ አንድ ልብ የምንለው ነገር አለ ለናስተውል የሚገባ። እንደ ህዝቡ ኃጢአት በመስራት አይደለም ከህዝቡ ጋር የተባበሩት ወደ ህዝቡ የተጨመሩት። እንደ ህዝቡ ኃጢአት በመስራት ሳይሆን በእግዚአብሔር ላይ በማመጽ ሳይሆን ስለ ህዝቡ በማልቀስ ስለ ህዝቡ በመማለድ ራሳቸውን ከሰዎቹ እንደ አንዱ በመቁጠር በጸሎት በመትጋት የእግዚአብሔርን ምሕረት ይለምኑ ነበር። ነቢዩ ኢሳይያስ በደለኛነትን በሚገልጽ ቋንቋ ሲናገር አመጻችን በአንተ ፊት በዝቷልና ኃጢአታችን መስክሮብናልና አመጻችን ከእኛ ጋር ነውና በደላችንን እናውቃለን ይላል ኢሳይያስ 59:12 ላይ። ኢሳይያስ 53:6 እንዲሁም ኢሳይያስ 43:27ን መመልከት ይቻላል። በከለዳውያን በባቢሎናውያኑ አምልኮተ ጣዖት ራሱን ሳያረክስ ለእግዚአብሔር ታማኝ ሆነ ይኖርም አንድ ሌላ ነቢይ ያለን ምስክርነት የሚሰጠን ለዚህ ነቢዩ ዳንኤል። ነቢዩ ዳንኤል ራሱን እንደ ንጹህ ሳይቆጥር ከህዝቡ ጋር በደለኛነቱን በሚገልጽ ቋንቋም ጽፏል። እንደውም የነቢይ በተለይ ጣዖት ባለማምለኩ ወደ አንበሶች ጉድጓድ እንደተጣለና እግዚአብሔር ደግሞ እንዳዳነው መጽሐፍ ይነግረናል። ነቢዩ ሕዝቅኤል ስለዚህ ምስክርነትን ይሰጣል ስለ ዳንኤል ጻድቅነት፣ ሕዝቅኤል 14 ከቁጥር 14 እስከ 20። ወደ ዳንኤል ስንመለስም ዳንኤል እንዲህ ነበር ያለው፣ አምላክ ሆይ ኃጢአት ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምጸንማል፣ ከትእዛዝህና ከፍርድህም ፈቀቅ ብለናል ይላል ዳንኤል 9:5 ላይ። ስለዚህ ዳንኤል ምንም እንኳን ራሱን ከጣዖት አምልኮ ያጸዳ ቢሆንም የህዝቡ በደል በእግዚአብሔር ፊት ከፍታለችና በህዝቡ መካከል ሆኖ በእነሱ ድምፅ በእነሱ ቃል ስለ እነሱም ራሱን ከእነሱ አንዱ አድርጎ ይህንን ልመና ያቀርባል። እኛም በዕለታዊ ጸሎታችን ከምንጠይቃቸው ነገሮች አንዱ ያለፈውን በደላችንን ይቅር እንዲለን ነው። እንዳያስብብን እግዚአብሔርን እንማጸናለን። ምክንያቱም ሰው የኃጢአቱን ይቅርታ ሲያገኝ ይደሰታልና ኃጢአቱ ይቅር ሲባልለት ኃጢአቱ ሲደመሰስለት እንደገና አዲስ ፍጥረት የመሆንን ጸጋ ከአምላኩ ከእግዚአብሔር ሲያገኝ ደስ ይለዋል። መዝሙረኛው ዳዊት እንዳለው መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው ይላል መዝሙር 31 በቅንፍ 32 ቁጥር 1 ላይ። በእርግጥ ሰው ከንስሐ መግቢያው ስፍራ ሲወጣ ከዛች ከኑዛዜ ሳጥን ሲወጣ መንፈሱ ታድሶ በኃጢአት የጎበጠው መንፈሱ ተቃንቶ ነፍሱ በጸጋ እግዚአብሔር ተሞልታ ደስ ብሎት ቀለል ብሎት እንደ ምርግ ከብዶት የነበረው ሁሉ ተወግዶለት ይወጣል፣ ወደ ቤቱም ይመለሳል ደስ ብሎት መንፈሱ ረክቶ የቀድሞው በደሉ ተደምስሶለት አዲስ ሕይወት ይጀምራል። ከንስሐ በኋላ ከመንፈሳዊ መታጠብ በኋላ ወደ ኋላ ማሰብ የለም። ምንም እንኳን በሌላ ኃጢአት የመውደቁ ፈተና በየቀኑ ቢገጥመንም ከንስሐ በኋላ የሌላውን በደል መቁጠር የሌላውን ክፋት መዘርዘር መጀመር የለም። ባለፈው ነገር መብሰክሰክ መናደድ መበሳጨት የለም። ይቅር ተብለናልና ኃጢአታችን ተደምስሶልናልና እኛም ይቅር ብለን ደግሞ ለሌላ መንፈሳዊ ብስለት ለበለጠ አገልግሎት ወደ በጎ ተግባር ወደ ተሻለ ሕይወት እንሰማራለን። በደሉ ይቅር የተባለችለት ደግሞ ይቅር ባይ ሊሆን ይገባል። የራሱን ያለፈ በደሉን አስደምስሶ የሌላውን በደል ይቅር የማይል ግን ገና በኃጢአት ነው ያለው ቅዱስ ዮሐንስ በመልእክቱ እንደሚለው የቀደመውን በደሌን አታስብብኝ ብዬ አልቀሽ ወደ እግዚአብሔር ቀርቤ ምሕረት ካገኘው በኋላ የሌላውን የቀደመውን በደል እንዳስብ እግዚአብሔር ቃል አያስተምረኝም። እንዳላስብ ነው የሚከለክለኝ። እንዳላስብ እንዳላስተውል ይቅርብየው አፍቀሬው እንደገና ወንድሜ እንዳደርገው ነው የሚያስተምረኝ። ስለዚህ ያለፈውን ታሪኬን አታስታውስ ብሎ ማለት ባልተገባ ነበር የሌላውን በደል የምንቆጥር ከሆነ። እግዚአብሔር ያለፈ ክፋታችንን ይቅር እንዲል እየለመንን ባልንጀራችንን አንድ ጊዜ እሱንም ሳያስተውል ሳያውቅ ሆን ብሎ ያልበደለንን ከሆነ ያንን ይቅር ማለት ከባድ ሸክም ይሆንብናል። ሳያውቅ የበደለንን እንኳን እድሜ ልክ ባለፈ ስህተቱ ስንኮንነው እንኖራለን። ትንሽ የተባለችውን ጉድለቱን ጭምር በባትሪ ብርሃን እንፈልጋታለን። ይህ ክርስቲያናዊም ሰብአዊም ባህሪ አይደለም። በተለይ ከአማኞች ጋር አብሮ የሚሄድ አይደለም። ይህን ስናደርግ ይህን ስንፈጽም ደግሞ እግዚአብሔርን እንዋሸዋለን። እግዚአብሔርን እርሱ በልጁ አማካይነት ባስተማረን ጸሎት መሰረት እኛ የበደሉን ይቅር እንደምንል በደላችንን ይቅር በልልን እያልን እግዚአብሔርን ለመሸንገል እንሞክራለን። በተለይ እዚች መስመር ላይ ስንደርስ በጣም ማስተዋል አለብን። በእርግጥ እንደ እግዚአብሔር ወዲያውኑ ይቅር ልንል ልንረሳ አንችል ይሆናል። ቢያንስ ይችን መስመር ይችን አረፍተ ነገር ስንደግማት እኛ የበደሉን ይቅር እንደምንል የሚለውን በመንፈሳችን በልባችን ውስጥ የበደሉኝን ይቅር እንድል እርዳኝ የሚለውን እንኳን ልናስበው ይገባል። ካልሆነ ግን እግዚአብሔርን እንሸነግለዋለን ማለት ነው። የማይሸነግለውን እኛ በብዙ እንባ ይቅር ከተባለን በኋላ በስንት ክፋት ተመልሰን እንወድቃለን። ከእግዚአብሔር የደበቅናቸው ይመስል ለአናዛዥ ካህን ያልነገርናቸው ስንት በደሎች አሉ። እነዚያን እንኳ ይቅር የሚል አምላክ ነው። ባይሆንማ ኖሮ አሁንም ቅዱስ ዳዊት እንዳለው ማንም ባልዳነ ነበር፣ ማንም ዛሬን ባላየ ነበር። ዳዊት አቤቱ ኃጢአትንስ ብትጠባበቅ ኃጢአትንስ ብትቆጣጠር በፊትህ ማን ይቆማል ነው ያለው መዝሙር 129 በቅንፍ 130 ቁጥር 3 ላይ። በእርግጥም እግዚአብሔር እንደ ሰው እያንዳንዷን ሥራችንን ቢያውቅም እያንዳንዷን እየተቆጣጠረ ግር በግር አይከታተለንም፣ በትዕግሥት ይጠብቀናል። ስለዚህ እያንዳንዷን ሥራችንን ቢመረምር ቢቆጣጠር ኖሮ ማን መዳን ይችል ነበረ? ማን ነው እስቲ በእግዚአብሔር ፊት አልበደልኩም በእግዚአብሔር ፊት አላጉደልኩም ብሎ አፉን ሞልቶ መናገር የሚችል? አሁን እግዚአብሔር እንደየሥራችን እንደ የወር ደሞዝ በየጊዜው ቢከፍለንማ ገና ድሮ በጠፋን ነበር። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት ለቀደሙትም አሁን ላለነውም ሰዎች ወደፊትም ለሚመጣው ትውልድ በእነሱ ስም ሆኖ የቀድሞ በደላችንን አታስብብን፣ ምክንያቱም አንተ በደላችንን ብትቆጣጠረን ኖሮ ማንም በሕይወት አይቆይም የሚለው። እንደዚህ እያለ ነው የእግዚአብሔርን ምሕረት የሚለምነው። እግዚአብሔር በልባችን ውስጥ ያለውን ብቻ ሳይሆን ግንባራችን ላይ ተጻፈ የሚመስለውንና በፊታችን መለዋወጥ የምንገልጻቸውን ጥላቻዎቻችንን ክፋቶቻችንን ሁሉ እየከደነ እየማረ ይኸው ዛሬን ደርሰናል። ሁሉ ጊዜ ይህንን አስተውሉ። በራሳችን ጉልበት በራሳችን እውቀት በራሳችን መንፈሳዊነት ላይ ብቻ ተመስርተን አይደለም ዛሬን ደርሰን፣ በእግዚአብሔር ምሕረትና ፍቅር ምሮ ምሮ የማይደክመው ይቅር ብሎ ይቅር ብሎ የማይሰለቸው አምላክ። ይህ አምላክ ያንተን ክፋትና የልብ ቅለት ሳይሆን የእርሱን ማህሪነት የእርሱን ፍቅር የእርሱን ቸርነት በማየት ይቅር ብሎ ዛሬን እንድትኖር ዛሬን እንድትደርስ ዛሬን እንድታይ ያደረገ። በምን መንገድ እየተመላለስክ እንደሆንክ እስኪ ወደ ሊና ጓዳ ግባና እየው። በምን መንገድ እየተመላለስን እንደሆነ በምን መንገድ እየሄድን እንደሆነ እንዴት አይነት ኑሮ እየኖርን እንደሆነ እኮ ህሊናችን ይነግረናል። እንግዲህ ለእግዚአብሔር ምሕረት ምላሹ የምንሰጠው መልስ ለበለጠ ክፋት መዘጋጀት ሳይሆን በንስሐ ታድሶ መንፈሳዊ ለውጥና እድገት ማምጣት ነው። ይሄ ነው ለእግዚአብሔር የምንሰጠው ምላሽ። በቸርነቱ ያለፈ በደላችንን ያ ነፍሳችንን ብቻ ሳይሆን ህሊናችንንም ሁለንተናችንም አቁስሎ ህይወታችንን ያመሰቃቀልብን የነበረውን አስተሳሰብና ክፋት ስለደመሰሰልን ምላሻችን በታደሰ ህይወት በታደሰ መንፈስ በታደሰ መንገድ በክርስቲያናዊ መንገድ ለእግዚአብሔርም ለሰውም በሚመች መንገድ መመላለስ ነው። ይሄው ነው ምላሹ። ምህረትን ካገኘን በኋላ ጊዜ የለንም። የተወደዳችሁ ህዝበ እግዚአብሔር፣ ምናልባት አሁን ጤና መሆናችን መግባት መውጣት መቻላችን ወይም ትንሽም ቢሆን ራሳችንን የምናስተዳድርበት ነገር የያዝን መሆናችን ይሆናል የሚያዘናጋን። ግን ማስተዋል ይገባናል። አንድ አዲስ ቀን በመጣ ቁጥር አንድ እርምጃ ወይም ደግሞ በአንድ ቀን ወደ ህልፈታችን እየቀረብን ነው ብለን አንዳንድ ጊዜ ማሰብ ያስፈልጋል። በእርግጥ እግዚአብሔር በእድሜ ላይ እድሜን ይጨምራል። በእድሜ ላይ እድሜ ሲጨምር በተቃራኒው ደግሞ ወደ ህልፈታችንም እየተጠጋን ያለ ነው። ለዛ ነው ለውጡ የለውጥ ጉዳይ የነሳህ ጉዳይ ጊዜ የማይሰጥ ነው የምንለው። ስለዚህ ከዚህ በኋላ የሚጠፋ ጊዜ የለንም።
ስምታህን ጌታ ፈለከው፣ ስሞናህን ጌታ ወደድከው፣ ቃልን የሚሰማ ሆኖ አገኘኸው።
ስምታህን ጌታ ወደድከው፣ ስሞናህን ጌታ ፈለከው፣ ቃልን የሚሰማ ሆኖ አገኘኸው።
ወንጌሉ እንዳለን እስቲ በስውር በምስጢር ከአምላካችን ጋር በጸሎት እንነጋገር። ምክንያቱም በዛሬው ወንጌል የምናነበው የማቴዎስ ወንጌልን ነው። ማቴዎስ 6 ከ5 እስከ 15 ያለው አንተ ግን ይላል ወንጌሉ፣ አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ ይህንን ጸሎትን የሚያዳምጠው አባትህም በግልጥ ይከፍልሃል በአደባባይ። ማቴዎስ 6 ቁጥር 6 ላይ ነው። እግዚአብሔርን በጸሎት የማነጋገር ጉዳይ ምስጢራዊ ባህሪ አለው ማለት ነው። ከዚህ ወንጌል የምንረዳው አዋጅ የሚባልበትና ልጸልይ ነው ተብሎ ጥሩምባ የሚነፋበት አይደለም። በር ተዘግቶ ልብ ለልብ የምንነጋገርበት ልዩ መለኮታዊ ጊዜ ነው። የልባችንን በር ለኩርፊያ፣ ለጥላቻ፣ ለመለያየት መንፈስ ዘግተን ለይቅርታና ለምሕረት እንከፍተዋለን። ወደዚያች ወደ ጸሎት ስፍራ ስንሄድ ልብ ለልብ ከእግዚአብሔርና ከእግዚአብሔር ጋር ብቻ ለመነጋገር ስንቀመጥ ውጫዊው በር ብቻ ሳይሆን ለውጫዊ ዓለም የምንዘጋው ለክፋትም፣ ለምቀኝነትም፣ ለኃጢአትም በሩ ይዘጋና ለጽድቅ በሩ ይከፈታል። ለጽድቅ መነሳሳታችንን ለእግዚአብሔር በምስጢር ስንነግረው መለወጥ መሻታችንን ስናጫውተው ደግ ደግ ለማሰማቀዳችን ስንገልጽለት እርሱ በራሱ ፊትና በሰው መካከል ያሳድገናል በጸጋውም ይሞላናል። ልክ ጻኑ ኢየሱስ በብላቴናነቱ ለቤተሰቡ የታዘዘ በናዝሬት ፍቃዳቸውን እየፈጸመ በቁመትና በጥበብ ያድግ እንደነበረ ሉቃስ 2:52 ላይ ታገኙታላችሁ። አሁን እንግዲህ እግዚአብሔር በስውር የተደረገውን ያይና በጎ ከሆነ ይሸልማል፣ ክፉ ከሆነም የክፋትን ዋጋ እንቀበላለን። እንዲህ ነው የእግዚአብሔር አሰራር። ከእርሱ የተደበቀ የለም፣ ከእግዚአብሔር የተሸሸገ የለም። ከሰው መሸሸግ እንችላለን፣ ከእግዚአብሔር እይታና ከራሳችን ህሊናችንን ካልሸነገልነው በስተቀር ማንም ማምለጥ አይችልም ከእግዚአብሔርና ከህሊና። ምክንያቱም እግዚአብሔር ወደሌለበትም ሆነ ህሊናን መሸሽ ስለማይቻል፣ ህሊናንም ቤት አስቀምጦ መሄድ የማይሆን ነገር ስለሆነ ነው። እኒህ ሁለቱ በሄድንበት ሁሉ ይከተሉናል። ሮጠንም ይሁን ተደብቀን ልናመልጣቸው የማንችላቸው ነገሮች ናቸው። እንግዲህ ራሳችንን እንዲህ ከምናሳድደው እግዚአብሔር ንጹሕ ልቦና እንዲሰጠን መለመን ነው አማራጩ፣ ቀላሉና ትርፍ የሚያስገኝልን አማራጭ። ያኔ እርሱ በደልን ከኛ በማስወገድ በመለኮታዊ ሰላም ይሞላናል፣ በጸጋ ይሞላናል። መዝሙረኛው እግዚአብሔር ይቅርታ አድራጊ፣ መዓቱ የራቀ ምሕረቱ የበዛ ለዘላለም የማይቆጣ፣ እንዲሁም ምስራቅ ከምዕራብ እንደሚርቅ ኃጢአታችንን ከእኛ ወዲያ የሚያርቀው እርሱ ነው ይለዋል። ይህንን እግዚአብሔርን ነው ተደብቀን በስውር በጸሎት የምናነጋግረው። መዝሙር 86 ቁጥር 15፣ መዝሙር 103 ቁጥር 9 ከ12 እስከ 17 እንዲሁም መዝሙር 145 ቁጥር 8 ላይ እናገኛቸዋለን እነዚህን ጥቅሶች። ይህ ሁሉ የሚሆነው ግን በራችንን ዘግተን በየቀኑ ከእርሱ ጋር በጸሎት በስግደት በአስተንትኖ በአምልኮ የጸናን ከሆነ ነው። ልክ መምህራችን ኢየሱስ ያደርገው እንደነበረ በብዙ የወንጌል ክፍሎች እናገኘዋለን። ቀን ሲያስተምር፣ ሲፈውስ፣ ለሐዋርያቱ ምስጢሩን ሲገልጽላቸው ወዘተርፈ ይውልና ማታ ደግሞ ገለል ብሎ ወደ ተራራ ወጥቶ ወደ መገናኛው ስፍራ ይሄድና ወደ አባቱ ሌሊቱን በጸሎት ያሳልፍ ነበር፣ ከአባቱ ጋር ይነጋገር ነበር። ሉቃስ 6:12 ላይ አንብቡት። ምሳሌያችን እርሱ ነው። እኛስ የተወደዳችሁ ሕዝበ እግዚአብሔር ሥራችንን፣ ትምህርታችንን፣ ጥናታችንን ወይም በቀኑ ልናከናውን የሚገባውን ጨርሰን ወደ የቤታችን ስንመለስ ወይም እግዚአብሔር እንውልበት በፈቀደው ስፍራ ውለን ስናበቃ ወዴት ነው የምናመራው? እንዴት ነው ምሽቱ ወይም ደግሞ ሌሊቱ የሚገባደደው? ምን እየሰራን ነው የሚያልፈው? የእያንዳንዳችን ህሊና መልስ ይስጥበት። እንዲህም ሆኖ እግዚአብሔርን ምሕረት የሚጠይቅ ግን አሁንም እድሉ አለ። ባለፈው በድሎ አሁን በሕይወት ካለ ሁል ጊዜ ለይቅርታ ጊዜም ቦታም አለ። ግን መዘናጋት አያስፈልግም። የሰውን ደካማነት አውቆ እግዚአብሔርም ይምራል፣ ይራራል፣ ይቅር ይላል። ምክንያቱም መማር የእግዚአብሔር ባሕሪው ነውና። ነቢዩ ሚኪያስ እንደሚለው እንዳንተ ያለ አምላክ ማን ነው? ለዘላለም አትቆጣም፣ ነገር ግን ምሕረት በማድረግ ደስ ይልሃል፣ በደላችንን ሁሉ ወደ ጥልቁ ባሕር ትጥላለህ ይላል። ትንቢተ ሚኪያስ ምዕራፍ 7 ከቁጥር 18 እስከ 20። ልብን የሚያሳርፍ ቃል ነው። ልብን ደስ የሚያሰኝ ቃል ነው። ምሕረት በማድረግ ደስ ይልሃል ይላል ነቢዩ። መሐሪው በመማር የሚደሰት ከሆነ ምሕረት ያገኘው እንዴት አይደሰት? እኛስ እንዴት ነን? የተወደዳችሁ ሕዝበ እግዚአብሔር ደስ ብሎን ነው ይቅር የምንለው? ከልባችን ነው ይቅር የምንለው? ደግመን ደጋግመን ማስታወስ የሚገባን ክርስቶስ ብዙ በደላችንን ብዙ መተላለፋችንን ይቅር እንዳለን ይህንን ነው ማስታወስ የሚያስፈልገው። ደግሞ ደጋግሞ ይቅር ብሎናል። እኛስ ይቅር በማለት እንደሰታለን? ጌታ ወደ ቀራንዮ መስቀሉን ተሸክሞ ሲሄድ እግሮቹ ይደሙ ነበር። ያን ደግሞ በመንፈስና በእምነት ዓይን ካየ ነው፣ በዓይነ ሕሊናችን ከተመለከት ነው። ብዙ የሚያስተላልፍልን መልእክት አለን። በእንደዚህ አይነት መንገድ ካላየ ነው በስተቀር ያደረገልን ምሕረት ሊገባን አይችልም። እርሱ እንደዛ ሲቆስልና ሲደማ የነበረው በእኛ ኃጢአት ላይ እየተራመደ ስለሄደ ነው። ያ ከልባችን ላይ አልነቀል ያለው እኛም አንዳንድ ጊዜ ልናስወግደው የማንፈልገው ክፋት የጥላቻ የመለያየት የትዕቢት የቅናት መንፈስ ከሾህ ብዙ ጥፍ ጊዜ ሾሎ እየወጋጋ ያደማው ነበር። የእያንዳንዳችንን መርገም ሲሸከም ትከሻው ይቆስልም ይላጥም ነበር። ይህን ግን መንፈስ የሌለው ሰው ወይም ደግሞ መንፈሰ ቀዝቃዛ አማኝ ወይም ልበ ደንዳና ክርስቲያን ሊረዳውም ሊገባውም አይችልም። እንግዲህ ለዚህ ውለታ ቢሆንን ምሕረትንም ቢያስገኝልን አሁንም ከመዝሙረኛው ጋር ሆነን በተሰበረ ልብ ልንጸልይ ያስፈልጋል። በትሑት መንፈስ የልጅነቴን ኃጢአትና መተላለፍ አታስብብኝ፣ አቤቱ ስለ ቸርነት ብዛት እንደ ምሕረትህ አስበኝ እንበለው። ልክ በመዝሙር 24 በቅንፍ 25 ቁጥር 7 ላይ እንደተጻፈው። ምክንያቱም እግዚአብሔር በኃጢአተኛ ሞት የሚደሰት አይደለም፣ ይልቁንም የእግዚአብሔር ፈቃድ ሰው ወደ እርሱ እንዲመለስና ወደ አምላኩ እንዲመለስና በሕይወት እንዲኖር ነው። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32 ላይ እንደምናነበው። ስለዚህ የቀድሞ በደላችንን እንዳያስብብን የተውነውን የቀድሞ ፍቅራችንን መልሰን እንያዝ። በዮሐንስ ራእይ የቀድሞውን ፍቅርህን ትተሃል ከሚለው ወቀሳ ለመዳን እንችል ዘንድ ራእይ ምዕራፍ 2 ቁጥር 4 ላይ። ከእግዚአብሔር መርገም የምንድንበት ይህ የቀድሞውንና ንጹሕ የእግዚአብሔርና የባልንጀራ ፍቅር ስለሆነ ወደዚያ እንመለስ። ክፋት ከኛ ይራቅ፣ አለማመን ይወገድ፣ ሰይጣን ይፈር፣ ሲኦል ይዘጋ፣ እግዚአብሔር ይክበር በሕይወታችን። ይል ካልሆነ ይህ ለውጥ ካልመጣ ቤተ ክርስቲያን ውለን ብናድር፣ ከወፍ ቀድመን ብንነቃ፣ የቤተ ክርስቲያን በር ከፋሽ ዘጊ ብንሆን፣ ልብ ላይ የተከማቸውና ስሙን ለመጥራት እንኳ የሚከብደን በደል ካለ፣ በቤተ መቅደስ ዓይናችንን ጨፍነን ብንቀመጥ፣ እንዲሁም ክፋትን የሙጥኝ ብለን ከያዝን አምልኳችን ሁሉ ከንቱ ይሆናል፣ ክርስትናችን ባዶ ይሆናል። ከጸሎታችን ቅድመ ሁኔታዎች መካከል አንዱ ይቅርታ ነውና እግዚአብሔር የይቅርታን መንፈስና ጸጋ በውስጣችን ያኖርልን። አሜን። ሰላም ወሰናይ።
የተከበራችሁ አድማጮቻችን፣ የዕለቱ ዝግጅታችን እዚህ ላይ ስናጠቃልል፣ በሚቀጥለው ፕሮግራም እስከምንገናኝ ድረስ በደህና ቆዩን። ይትባረክ ኢየሱስ ክርስቶስ። ላውዴቶር ኢየሱስ ክርስቶስ።